የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ግንቦት 16 2013 ዓ.ም ዝግጅታችን ጀመረ። ዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስታት እንዲሁም ባለስልጣናት የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በዛሬው ዕለት ባወጣው መግለጫ የቪዛ ገደቦችና ተያያዙ ውሳኔዎቹን የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር ነው ብሎታል። ሙሉ ዘገባውን በአብይ ርዕስ ታደምጡታላችሁ። ጤና ይስጥልኝ የተከበራችሁና የተወደዳችሁ የአሜሪካ ድምጽ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞዎቹ የኢትዮጵያና የኤርትራ መንግስታት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን ትናንት እሁድ የወጣው የውጭ ጉዳይ ሚኒስቴር መግለጫ አመለከተ። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ባወጣው መግለጫ የቪዛ ገደቦቹና ተያያዦቹ ውሳኔዎች የሁለቱን ሀገሮች የቆየ ወዳጅነት የሚሸረሽሩ መሆናቸውን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳታል ብሏል። የመግለጫዎቹን ይዘት ያካተተ ዘገባ በምሽቱ አብይ ርዕስ እናቀርባለን። በኮቪድ-19 ዜና ከኢትዮጵያ የጤና ሚኒስቴር ድረገጽ ባገኘነው መረጃ መሰረት ትናንት በ24ቱ ሰዓት ውስጥ በተከናወነ ምርመራ 4376 የላቦራቶሪ ናሙናዎች ተመርምረው 293 ሰዎች በኮሮና ቫይረስ መያዛቸው እንደተረጋገጠ ይጠቁማል። በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 269194 መድረሱን ነው የሚያመለክተው። በሌላ በኩል 1677 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ እስካሁን 228757 ሰዎች ከበሽታው አገግመዋል ብሏል። እስከ ትናንት በኮቪድ ሳቢያ ለህልፈት የተዳረጉት ሰዎች ቁጥር ደግሞ 4076 የደረሰ መሆኑን ነው ጨምሮ ያመለከተው። ኤርትራ 30ኛ ዓመት የነጻነት ቀን በዓሏን እያከበረች ነች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በዓሉ ትናንት በዋዜማው በከረንና በሌሎችም ከተሞች በድምቀት መከበሩን በትዊተር ገጻቸው ላይ ባሰፈሩት ጽሑፍ አመልክተዋል። በኮንጎ ዲሞክራቲክ ሪፐብሊክ ጎማ ከተማ አቅራቢያ ከደረሰው እሳተ ገሞራ የሚወጣውን የቀለጠ ድንጋይ ፍሳሽ ሸሽተው በሺዎች የተቆጠሩ ሰዎች ቀያቸውን ጥለው እየተሰደዱ ናቸው። ከተማው ሙሉ ለሙሉ ጉዳት ባይደርስበትም ትናንትና ወደ ሰፈራቸው መመለስ የቻሉት ግን መኖሪያ ቤታቸውን ወድሞ አግኝተውታል። አራሽ አራብ ሳዲ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
እሁድ ማለዳ የተወሰኑ ሰዎች ተሰብስበው በኮንጎ ኒራጋንጎ ተራራ ከተነሳው እሳተ ጎመራ የሚፈሰውን ቅልጥ ድንጋይ አቅጣጫ ለማስቀየር ቢሞክሩም አልተሳካላቸውም። የሀገሪቱ መንግስት አካባቢውን ለማስለቀቅ አወጣሁት ያለው እቅድ የደረሰውም ሰማዩ እጅግ ከቀላና በሺዎች የሚቆጠሩ ሰዎች አካባቢውን ጥለው ከተሰደዱ በኋላ ነው። የሀገሪቱ እሳተ ጎመራ አጥኚዎች ግን በአካባቢው የመሬት ውስጥ ንዝረት እየጨመረ መምጣቱን ያስጠነቀቁት ከቀናት በፊት ነበር። ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ በኒራጋንጎ ተራራ ላይ ከፈነዳው የእሳተ ጎመራ አደጋ በኋላ አካባቢያቸውን ጥለው የተሰደዱት ሰዎች እሁድ ጠዋት ረጅም የእግር ጉዞ አድርገው ወደ መንደራቸው ተመልሰዋል። ከአካባቢው ነዋሪዎች አንዷ የሆነችው ማሲካ ሙጊኢኮ እንደምትለው ግን የነዋሪዎቹ ፈተና ይቀጥላል።
We have suffered too much. እጅግ በጣም ተሰቃይተናል። ከ15 ኪሎ ሜትር በላይ ነው በእግር የተጓዝነው እና አሁን ደግሞ ተመልሰን መተናል። ስንደርስ ቤታችን ተቃጥሎ ሙሉ ለሙሉ ወድሞና ንብረታችን ተሰርቆ ያገኘነው።
ካኒራጋንጎ ተራራ አቅራቢያ በሚገኘው ጎማ ከተማ ወደ 2 ሚሊዮን የሚጠጉ ሰዎች ይኖራሉ። ጎረቤት ሀገር በሆነችው ሩዋንዳ የሚገኙ ባለስልጣናት እንደሚሉትም ከ8000 በላይ የሚሆኑ የኮንጎ ነዋሪዎች የእሳተ ጎመራ ቀላጭ ድንጋዩን ሸሽተው ድንበር ተሻግረዋል። በአውሮፓ ጉዞ ያደረጉ የነበሩት የኮንጎ ፕሬዝዳንት ፌሊክስ ሼስኬሪም ጉዟቸውን አቋርጠው እርዳታውን ለማስተባበር ወደ ሀገራቸው ተመልሰዋል። በአራሽ አረብሳዲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዓለም አቀፍ የኮቪድ-19 ዜናዎች የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የድርጅቱን አመታዊ የዓለም የጤና ጉባኤ ሲከፍቱ ባሰሙት ንግግር ኮቪድ-19ን ሲዋጉ ሕይወታቸውን ላጡት 115,000 የጤና ሰራተኞች አክብሮታቸውን ገልጸዋል። የጤና ባለሙያዎችና የጤና እንክብካቤ ሰራተኞች ለአንድ ዓመት ከስድስት ወር ያህል ቁጥር ስፍር የሌላቸውን ሰዎች ታግለው ከሞት ማትረፋቸውንና ሌሎችን ደግሞ የተቻላቸውን ሁሉ ጥረት ያደረጉላቸው ቢሆንም ያመለጧቸው እንዳሉ አመልክተዋል። በተዛመደ ዜና ታይዋን የዓለም ጤና ድርጅት በሀገሬ ሕዝብ ጤና መብቶች ጉዳይ ግዴለሽነትን አሳየ ስትል ወቀሰች። የዓለም የጤና ድርጅት ውሳኔ ሰጪው አካል የሆነው የድርጅቱ ጉባኤ ዛሬ ጄኔቫ ውስጥ ዓመታዊ ስብሰባውን የከፈተ ሲሆን በጉባኤው ላይ እንድትካፈል ያልተጋበዘችው ታይዋን ያልተጠራሁበት ምክንያቱ የድርጅቱ ጉባኤ ቻይና ያደረገችበትን ተጽዕኖ ስለተቀበለ ነው ብላለች። የታይዋን የውጭ ጉዳይ ሚኒስትር ጆሴፍ ው እና የጤና ሚኒስትሩ ቼን ሺ ቹንግ ባወጡት መግለጫ የዓለም የጤና ድርጅት ዓለም አቀፍ የጤና አካል እንደመሆኑ ለሰው ልጆች ሁሉ ጤናና ደህንነት መጠበቅ መስራት እንጂ ለአንድ አባል ሀገር የፖለቲካ ፍላጎት መበገር አልነበረበትም ብለዋል። ራስ ገዟን ደሴት ታይዋንን የራሴ ግዛት ነች ብላ የምትከራከረው ቻይና ስለምትቃወም ታይዋን እንደ የዓለም የጤና ድርጅት የመሳሰሉ አብዛኞች ዓለም አቀፍ ድርጅቶች አባል መሆን አልተፈቀደላትም። በሌላ ዜና ዘ ዎል ስትሪት ጆርናል ጋዜጣ ትናንት ባወጣው ዘገባው የቻይናው ውሃን የቫይረስ ምርምር ተቋም ባልደረቦች የሆኑ ሶስት ሳይንቲስቶች እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ህዳር ወር ውስጥ ሆስፒታል ገብተው እንደነበረ አመለከተ። ቻይና የመጀመሪያውን በኮሮና ቫይረስ መያዙ የተረጋገጠ ሰው መገኘቱን ይፋ ካደረገችበት ጊዜ በአንድ ወር ቀደም ብሎ መሆኑ ነው። ዘገባው ቫይረሱ የተዛመተው ከተቋሙ ቤተ ሙከራ አምልጦ ነው የሚለውን ጥርጣሬ ሊያቀጣጥለው ይችላል ተብሏል። ቻይና ቫይረሱ መቀስቀሱን አስቀድማም ሳታውቅ አልቀረችም የሚለው መላምት ሲሰነዘር ይህ የመጀመሪያ ጊዜ አይደለም። በቀድሞ የትራምፕ አስተዳደር መጨረሻ አካባቢ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው የክትትል ሰነድ ቻይና የመጀመሪያው የኮሮና ቫይረስ ተጋላጭ እንደተገኘ ይፋ ከማድረጓ በፊት በ2019 የክረምት ወራት መዳረሻ ላይ በርካታ የውሃን ተቋም ተመራማሪዎች የኮቪድ-19ና የሌሎችም የተለመዱ ከአየር ሁኔታ መቀያየር ጋር የሚነሱ በሽታዎችን የሚመስል ህመም ታመው እንደነበረ የሚያሳምን ምክንያት አግኝተናል ብሎ እንደነበረ የሚታወስ ነው። ይህ በእንዲህ እንዳለ ህንድ ውስጥ ትናንትና ብቻ ከ4000 የሚበልጡ ሰዎች በኮቪድ-19 ምክንያት ህይወታቸው እንዳለፈ የሀገሪቱ የጤና ሚኒስቴር አስታውቋል። በዚህም ከዩናይትድ ስቴትስ እና ከብራዚል ቀጥላ በኮቪድ ምክንያት ከ300,000 በላይ ዜጎች ህይወት ያለፈባት ሶስተኛ ሀገር ሆናለች። ዩናይትድ ስቴትስ ውስጥ በኮቪድ ምክንያት ማለፋቸው የተመዘገበው ሰዎች ቁጥር ከ590,000 ያለፈ ሲሆን ብራዚል ውስጥ ደግሞ ወደ 450,000 እየተጠጋ መሆኑን ከዩናይትድ ስቴትሱ ጃንስ ሆፕኪንስ ዩኒቨርሲቲው የኮቪድ-19 መረጃ አጠናቃሪ ማዕከል ያገኘነው አሃዝ ያመለክታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤልና ሐማስ ባለፈው አርብ የደረሱትን የተኩስ አቁም ስምምነት ለማጠናከርና ጋዛን መልሶ ለመገንባት በታለመ ጉዞ ዛሬ ሰኞ ወደ መካከለኛው ምስራቅ ይጓዛሉ። ብሊንከን በከፍተኛው የዩናይትድ ስቴትስ ዲፕሎማትነታቸው ወደ አካባቢው ሲጓዙ የዛሬው የመጀመሪያቸው ነው የሚሆነው። ከእስራኤል ከፍልስጤምና ከሌሎችም የአካባቢው ሀገሮች አቻዎቻቸው ጋር ዩናይትድ ስቴትስ ተኩስ አቁሙን ለማጠናከር በምታደርጋቸው ጥረቶች ዙሪያ ይወያያሉ ተብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንያሚን ነተንያሁና ሌሎችም ባለስልጣናት ጋር ኢየሩሳሌም ውስጥ እንደሚነጋገሩ አስታውቀዋል። በራማላህ ደግሞ ከፍልስጤም አስተዳደር ፕሬዚደንት ማህሙድ አባስና ከጠቅላይ ሚኒስትሩ መሐመድ ሺታዬ እንዲሁም ከሌሎችም ያስተዳደሩ ከፍተኛ ባለስልጣናት ጋር እንደሚወያዩ ቃል አቀባዩ ኔድ ፕራይስ ጨምረው አመልክተዋል። ዩናይትድ ስቴትስ ጋዛን መልሶ ለመገንባት ለሚደረጉ ጥረቶች ዓለም አቀፍ ድጋፍና አጣዳፊ ሰብአዊ እርዳታ ለማሰባሰብ ከፍልስጤም አስተዳደርና ከተባበሩት መንግስታት ጋር አብራ እንደምትሰራ አስታውቃለች። ብሊንከን ትናንት እሁድ ከሲኤንኤን ቴሌቪዥን ጋር ባደረጉት ቃለ መጠይቅ በአሁን ወቅት ዋናው ትኩረታችን አድርገን የምንሰራው ሰብአዊ ሁኔታው ላይ ነው ብለዋል። ጥረታችንን በመልሶ ግንባታው ላይ በመጀመር ከእስራኤልና ከፍልስጤማውያን እንዲሁም ከሌሎቹ በአካባቢው ካሉን አጋሮቻችን ጋር እንነጋገራለን ነበር ያሉት። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር በዚህ ጉዟቸው ወደ ግብጽም በማምራት እስራኤልና ሐማስ ተኩስ እንዲያቆሙ ከሸመገሉት ከግብጹ ፕሬዚደንት አብደል ፋታህ አልሲሲና ከውጭ ጉዳይ ሚኒስትር ሳሜ ሹክሪ ጋር ይወያያሉ። ግብጻውያኑ ሸምጋዮች ተኩስ አቁሙ እንዲጸና ከዌስት ባንክ ተቀማጩ የሐማስ ተቀናቃኝ ከፕሬዚደንት ሞሐመድ አባስ ጋር ሲነጋገሩ መቆየታቸውን ዘገባው ጨምሮ አውስቷል። የውጭ ጉዳይ ሚኒስትር ብሊንከን ወደ ዮርዳኖስ ዋና ከተማ አማን ተጉዘው ከሀገሪቱ ንጉስ አብደላና ከጠቅላይ ሚኒስትሩ አይማን ሳፋዲ ጋር ከተነጋገሩ በኋላ የመካከለኛው ምስራቅ ጉዟቸውን እንደሚያጠናቅቁ የውጭ ጉዳይ ሚኒስቴር መግለጫው አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 16 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችንን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን የውጭ ጉዳይ ሚኒስቴር ትላንት እሁድ ባወጣው መግለጫ አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ደግሞ ዛሬ ባወጣው መግለጫ የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳታል ብሏል። ደረጀ ደስታ ዝርዝሩን ያስደምጠናል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት በሰጡት መግለጫ በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች፣ በአሁኖቹና በቀድሞቹ የኢትዮጵያና ኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም ለአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ብለዋል። ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ያሉት ብሊንከን ትግራይ ውስጥ ያሉ ሰዎች በመካሄድ ላይ ባለው የሰብአዊ መብት ጥሰትና ጥቃትና በደሎች እየተሰቃዩ ነው። በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ብለዋል። ብሊንከን ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራይው ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት የወሰዱት ይህ ነው የሚባል ምንም አይነት እርምጃ አለመወሰዱን ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችንና ሌሎች የሰብአዊ መብት ጥሰትና በደሎችን እጅግ አጥብቃ ታወግዛለች። ትግራይ ውስጥ የውሃ ምንጭ ሆስፒታሎችና የሕክምና ተቋማትን ጨምሮ በወደሙት የሰላማዊ ዜጎችና ንብረቶችም እኩል አሳዝነውናል በማለት ተናግረዋል። የኢትዮጵያ መንግስት በሰብአዊ መብት ጥቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን ኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮቹን ዓለም ወደሚያቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪያቸውን አቅርበዋል። በክልሉ የሚካሄደው ግጭትና ጠባጫሪነቱ በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ የሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። በትግራይ ለተፈጠረው ቀውስ በመፍትሄነት የቀረቡ አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ከዓለም አቀፉ ማህበረሰብ ሌሎች ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ማወቅ ይኖርባቸዋል ያሉት ብሊንከን ሌሎች መንግስታትም ይህን እርምጃችንን እንዲደግፉ ጥሪያችንን እናቀርባለን ብለዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የቪዛው ማዕቀብ በኢትዮጵያ ትግራይ ውስጥ ባለው ህዝብ ላይ በተፈጸመው ያልተገባ ጥቃት የተሳተፉ ወይም በደል የፈጸሙ በክልሉ የሰብአዊ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ ያደናቀፉትንም ሁሉ የሚመለከት መሆኑን ገልጸው እቀባው በዚህ ድርጊት የተሳተፈውን ሰው የቅርብ ቤተሰቦችንም ሊጨምር ይችላል በማለት አስረድተዋል። ከባለስልጣናቱና ግለሰቦቹ በተጨማሪ በአገሪቱ ላይም ስለሚጣለው ተጨማሪ ማዕቀብ ብሊንከን ሲገልጹ ከዚህ በተጨማሪም ለኢትዮጵያ በሚሰጡ የኢኮኖሚና የደህንነት ነክ እርዳታዎች ላይ መጠነ ሰፊ የሆኑ ገደቦች የጣለን ሲሆን በመከላከያው ዘርፍ ያለንን የንግድ ቁጥጥርና ፖሊሲያችንንም ከዚህ ጋር እንዲስማማ እናደርጋለን ብለዋል። አያይዘውም የምንሰጠውን የሰብአዊ እርዳታ የምንቀጥልበት ሲሆን በተወሰነ ደረጃም አንድ እንደ ጤና፣ የምግብ ዋስትና፣ ለሴቶችና ልጃገረዶች እገዛ፣ ለሰብአዊ መብትና ዲሞክራሲ፣ ለመልካም አስተዳደርና ግጭትን ቅነሳ በመሳሰሉ ዘርፎች የምንሰጠውን እርዳታ እንቀጥልበታለን ብለዋል። ኤርትራን በሚመለከት ዩናይትድ ስቴትስ ለኤርትራ እንዳይሰጡ የወሰነቻቸውን መጠነ ሰፊ የእርዳታ ማዕቀቦችንም አሁንም ትቀጥልበታለች ብለዋል። በመጨረሻም ዩናይትድ ስቴትስ ቀውሱ ዘላቂ የሆነ ፖለቲካዊ መፍትሄ እንዲያገኝ አሁንም ጥሪዋን ታቀርባለች ያሉት ብሊንከን እኛ በትግራይ የተፈጠረውን ቀውስ እንዲወገድ ኢትዮጵያውያን እርቅና ውይይት አድርገው አሁን የገጠማቸውን መከፋፈል እንዲያስወግዱ ለመርዳት ቁርጠኝነታችንን እንገልጻለን በማለት ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ደግሞ ዛሬ ባወጣው መግለጫ የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን አገራት የቆየ ወዳጅነት የሚጎዳ መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳታል ብሏል። ይህ ውሳኔ የመጣው የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት ጋር ሁለቱን አገራት በሚያሳስቧቸው የጋራ ችግሮች ላይ ገንቢ የሆነ ውይይት በማድረግ ላይ በሚገኙበት ጊዜ ነው ያለው መግለጫ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት ባለስልጣናትን በቅርቡ የአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ተደርገው ከመጡት ጄፍሪ ፊልትማን ጋር በወቅታዊ ጉዳዮች ላይ ምክክር ማካሄዳቸውን ይህንን መሰረት በማድረግ መሆኑን አመልክቷል። ኢትዮጵያ አዲስ ፖለቲካዊ ለውጥ ያመጣል ተብሎ የሚጠበቀውን ብሔራዊ ምርጫ ለማካሄድ እየተዘጋጀች በምትገኝበት በዚህ ወቅት የውሳኔ መውጣቱ የሚያስተላልፈው መጥፎ መልእክት እንዳለውም የውጭ ጉዳይ ሚኒስትሩ መግለጫ አስታውቋል። አያይዞም ኢትዮጵያ በዚህ የምርጫ ወቅት ከአሜሪካ የምትጠብቀው ድጋፍና መረዳትን እንጂ ምርጫው ላይ አሉታዊ ተጽዕኖ የሚያሳርፈውን እንዲህ ያለውን ውሳኔ አልነበረም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴሩ መግለጫ የአሜሪካ መንግስት ከሁለት ሳምንት በፊት በህዝብ ተወካዮች ምክር ቤት በአሸባሪነት ከተፈረጀው ህወሓት ጋር የኢትዮጵያን መንግስት በእኩል ደረጃ ማስተናገዱ እጅግ በጣም የሚያሳዝን መሆኑን ገልጾ በአሸባሪነት ከተፈረጀው ህወሓት ጋር ተቀምጦ ድርድር እንዲያደርግ ማስገደድ እንደማይቻልና ቡድኑ እንዲያንሰራራ የሚደረገውን ማንኛውንም አይነት ሙከራ ውጤታማ እንደማይሆን መንግስትም እንደማይፈቅደው አስታውቋል። የኢትዮጵያ መንግስት ብሔራዊ ውይይት እንዲኖር ከተለያዩ የህብረተሰብ ክፍሎች ጋር እየሰራ መሆኑን መግለጫው አመልክቷል። የኢትዮጵያ መንግስት በተከታታይና በግልጽ እንዳስታወቀው የዩናይትድ ስቴትስ መንግስት በኢትዮጵያ ውስጥ ጉዳይ የሚያደርገው ጣልቃ ገብነት ተቀባይነት የሌለው መሆኑን ገልጾ ኢትዮጵያ የውስጥ ጉዳዩን እንዴት አድርጋ መምራት እንደሚገባት ማንም ሊነግራት አይገባም ብሏል። በትግራይ የሰብአዊ መብት ጥሰት የፈጸሙትንም ተጠያቂ ለማድረግ የገባውን ቃል መንግስት የሚያሟላ መሆኑን አመልክቶ በክልሉ የሰብአዊ እርዳታ ከሚሰጡ የዓለም አቀፍ ማህበረሰብ ጋር አብሮ ለመስራት ያልተቋረጠ ጥረት በማድረግ ላይ እንደሚገኝ ከኢትዮጵያ የውጭ ጉዳይ ሚኒስቴር የወጣው መግለጫ አስታውቋል። በሌላም በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ይፋ ስላደረጉት በኢትዮጵያና በኤርትራ ባለስልጣኖች ላይ የቪዛ ማዕቀብ ስለሚጥለው መግለጫ አስተያየታቸውን እንዲሰጡን አምባሳደር ፍሳሐ አስግዶምን ጋብዘናል። አምባሳደር ፍሳሐ አሁን በስልጣን ላይ የሌለው የትግራይ መንግስት ህጋዊ ወኪል መሆናቸውን ገልጸውልናል። አዳነች ፍሳሐዬ አነጋግራቸዋለች።
ተባለው የህዝባዊ ወያነ ሓርነት ትግራይም በተመሳሳይ ይመለከታል ይላል። እዚህ ላይ ሁለት መልእክት ማስተላለፍ የፈለጉ ይመስለናል። አንደኛ እንደምታውቂው የአብይ አህመድ መንግስት በወያነ ሓርነት ትግራይን ህጋዊ የሆነ የትግራይ መንግስት ሲመራ ያለው የተመረጠውን በሽብርተኝነት ፈረጅቶታል። አንድም ሀገር አሜሪካንም ጀምሮ ይህንን ቁም ነገር አልቆጠሩትም። ስለዚህ ህወሓትም በዚህ ሂደት ላይ መኖሩን ለማረጋገጥ በእኛ በኩል ተቀባይነት የለውም ለማለት የገለጹት ይመስለናል። በሌላ በኩል ደግሞ ህወሓት የሚመራው የትግራይ መንግስት በዚህ ላይ ተሳታፊ ስለሆነ በግልጽ ያስቀመጠው ፖሊሲ አለ። እሱም በሰላም ድርድር እንዴት መፍትሄ ማምጣት እንደሚቻል ቀደም ብሎ አስቀምጧል። ከነዚህ ወደ ኋላ እንዳይል መንግስቱ የትግራይ መንግስትም ለሰላም ጥሪው ለድርድሩ ጦርነቱን ለማቆም ዝግጁ መሆን አለበት። ካልሆነ ይህንን ድርጅት የሚመሩ ሰዎችም ቪዛ ክልከላ ይደረግባቸዋል ተብሎ የተቀመጠ ይመስለናል። ያም ሆነ ይህ ግን የትግራይ መንግስት አቋሙን ግልጽ አድርጓል። የኤርትራ መንግስት ከሀገራችን መውጣት አለበት። ጭፍጨፋ እያካሄደ ብቻ ሳይሆን እዚህ መኖር የሌለበት ሰራዊት ነው። በብልጽግና ግብዣ የመጣ ዓለም ህብረተሰብን ያስደነገጠ የዘር ማጥፋት ወንጀል እየፈጸመ ነው። ያልጣሰው አንድም ዓለም አቀፍ ህግ የለም። መውጣት አለበት። ከወጣ በኋላ የኢትዮጵያ መከላከያ ሰራዊትም ሳይጋበዝ ነው እና ትግራይ ውስጥ የሄደው መውጣት አለበት። የአማራ ምልሻ እና ፋኖ መውጣት አለበት። ከዛ በኋላ ሌሎች ነገሮች ተሟልተው ወዴት እንሄዳለን የሚል በሀገር ደረጃ መድረክ መከፈት አለበት ብሎ ቀደም ብሎ የትግራይ መንግስት መግለጫ አውጥቷል። ሌሎችንም ያካተተ። ስለዚህ ከዚህ ወደ ኋላ እንዳይል አንተም ይመለከተሃል። ምክንያቱም እስካሁን ድረስ ይህንን አልቀበልም ያለው የአስመራውና የአዲስ አበባ መንግስት ነው። በእኛ በኩል ግን ቅድም ባልኩት መሰረት ሁኔታዎች ሲሟሉ ሀገራዊ መድረክ ተከፍቶ የትግራይ አመራር ብቻ ሳይሆን የትግራይ መንግስት ብቻ ሳይሆን ሌሎች ኢትዮጵያ ውስጥ ያሉት በየእስር ቤቱ ታጉረው ያሉት ሌሎች ፖለቲካ አመራሮች የሚፈቱ የፖለቲካ እስረኞች ተፈተው ይህንን ያስቀመጥነው ስላለ ምናልባትም ወደዚህ ከተደረሰ የአዲስ አበባ መንግስትም ከተቀበለ የትግራይ አመራርም ወደኋላ እንዳይል ብለው ያስቀመጡት ይመስለናል። በዛም ሆነ በዚህ ግን መግለጫውና የወሰዱት እርምጃ የምናደንቀውና የምንቀበለው ነው።
የዩናይትድ ስቴትስ መንግስት ይፋ ባደረገው እርምጃው ላይ የኤርትራን መንግስት ምላሽ ለዛሬው ማካተት አልቻለም። ዛሬ የኤርትራ የነጻነት ቀን በመሆኑ ዋሽንግተን ዲሲ የሚገኘው ኤምባሲም ሆነ የአስመራ መስሪያ ቤቶች ስልኮች አይመልሱም። በተገኙ ጊዜ ተጨማሪውን ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል በምዕራብ ጉጂ ዞን ገላና ወረዳ በታጣቂዎች በተፈጸመ ጥቃት 7 ሰዎች መገደላቸውን የወረዳው አስተዳደር ጽህፈት ቤት ለአሜሪካ ድምጽ ገልጿል። ጥቃቱን ፈጽመው ሲሸሹ ነበር ካሏቸው ውስጥ የጸጥታ ኃይሎች 6 መገደላቸውን ኃላፊው ገልጸዋል። ጥቃቱን አድርሷል የተባለውን ቡድን ለማነጋገር ያደረግነው ጥረት አለመሳካቱን ገልጾ ዮናታን ዘብዲዮስ ተከታዩን ዘገባ አሰናድቷል።
የወረዳው የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ ገበየው ያደተ አሸባሪ ሸኔ ሲሉ የጠሩት ቡድን ታጣቂዎች ከትናንት በስቲያ ግንቦት 14 2013 ዓ.ም ሾሮ ጫልቤሳ በሚባል ቀበሌ ውስጥ ሲቪሎችና የመንግስት የሥራ ኃላፊዎችን መግደላቸውን ተናግሯል።
ግንቦት 14 11 ሰዓት አካባቢ ከገላና ወደ ቦሬ ይሄዱ ያሉ አማራር እና ምንሻ አባላት ልዩ ቦታው ጫልቤሳ ሾሮ ተብሎ በመጠራበት ቦታ ላይ በደፈጣ ጥቃት የኦኔግ ሸኔ ወታደሮች በአንድ የጸጥታ ቢሮ ኃላፊ አቶ ጃርሶ በካሎና እንዲሁም የጸጥታ ቢሮ ባለሙያ የሆኑት ገመዴ ሆጤሳ ጨምሮ 2 ሚሊሻ 3 የኦሮሚያ አድማ በታኝ ፖሊሶች ላይ ግድያ ተፈጽሟል። ከዚህ ጋር ተያይዞ የመኪናው አሽከርካሪ ታስ ደንበላሽ ታገለ ቆስሎ እንደዚሁም 7 የኦሮሚያ ፖሊስ አባላትና ሚሊሻዎች ቆስለው ዲላ ሆስፒታል በመታከም ላይ ነው የሚገኙት።
የተገደሉ ሲቪሎች አስክሬን ስርዓተ ቀብር መፈጸሙና በአሁኑ ወቅት አካባቢው መረጋጋቱን ኃላፊው ገልጧል።
ሰላሙ የተረጋጋ የጸጥታ ኃይሉ ከህዝብ ጋር ተደራጅቶ ጥቃቱ ከተፈጸመበት ሰዓት አንስቶ ያንን ስፍራ ሳይለቅ የቆሰሉትን አስቸኳይ ወደ ሕክምና የተሰዉትንም የክብር አሸኛኘት እንዲደረግላቸው ተሰርቷል። አሁን ላይ እስካሁን ድረስ ተጠማን ተራ ኃይሉ አጠቃላይ ህዝቡና የሚሊሻ አካላቱ የጸጥታ አካላት ተደራጅተው እነዚህን ሰዎች ለማጋለጥ ከፍተኛ ጥረት እየተደረገ ነው ያለው።
ጥቃቱ የሚፈጸመው በተደራጀ ሁኔታ መሆኑን የወረዳው የመንግስት ኮሚኒኬሽን ጉዳዮች ኃላፊ አስረድቷል።
እነዚህ ታጥቀው የሚንቀሳቀሱ ኃይሎች ትጥቅ የሚታገሉ አሉ። ሌሎች ደግሞ በተዘዋዋሪ በከተማም ሆነ በአንዳንድ ቦታ መሽገው ሌሎቻቸውን በማስፋት መረጃን በመስጠት የተደራጁ ኃይል እንዳሉ ይታወቃል። ከነዚህ ነው የሚያገኙት። ተጠቀው እንዳለ ሆኖ መረጃ በመስጠት የሚሰሩ ኃይሎች ትላሉ ማለት ነው።
ጥቃት አደረሰ በማለት በአሸባሪነት የሚከሰሰውን ቡድን የማደን ስራ በጸጥታ አካላት የተከናወነ እንደሆነም አቶ ገበየው ተናግሯል።
ህዝቡ እንደዚሁም የሚሊሻ አባላት ፖሊስ በተቀናጀ አካሄድ ለማጋለጥ እና የህግ በላይነትን ለማስገበር ከህግ አካላት ጋራ ትኩረት ሰጥተው እየሰሩ እንዳለ ነው።
ገበየው ለምንድን ነው ሙሉ በሙሉ ማስቆም ያልተቻለው አካባቢው ላይ ያለውን ጥቃት?
ይሄ ጫልቤሳ ሾሮ ተብሎ የሚባለው አካባቢ ጫካም ነው። ይሄም ቦታ ደግሞ 4-5 የሚሆኑ ቦታዎች አሉ። እነዚህ የታጠቁ ኃይሎች የሚንቀሳቀሱበት ቀጠና እና እየወጡ እየገቡ ጥፋት ስለሚያደርሱ ይሄ ነው በጣም አስቸጋሪ ያደረገው። በመሸሽ ነገሮችን ወደ ሌላ ብሄር ሸሽቶ መግባት ነገር አዋሳኝ ድንበሮችን ሸሽቶ የሚሄድ ነገር ስላለ መንግስት እዚያ ጠናክሮ ሲሄድ ሸሽቶ ይወጣሉ። ትጥቃቸው ፈተው ወደ ሌላ ከተማ ኮብሎ ይወጣሉ። በረድ ስል ደግሞ ገብተው ንጹህ በዚሁ አካባቢ አሁን ያው ጫልቤሳ ሾሮ ከምንልበት ጎን ደንጎላ ያለ አሁን ባለፈ 2 ባለበለጠ ውስጥ እንደዚሁ ባለፈው ብዙዎችን በአንድ ጊዜ ጨፍጭፈዋል ማለት ነው። ንጹህ ዜጎችን አርብቶ አደሮችን መሆኑ መጠን ይሄ ነው አብዛኛውን ጊዜ የጸጥታ ሁኔታውን ያስፈታ እያደረገ ያለው ነገር።
ለጥቃቱ ኃላፊነት የተወሰደ ቡድን እስካሁን ባይሰማም ጥቃቱን አድርሷል ሲሉ ኃላፊው ክስ ያሰሙበትን ቡድን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባችን እንለፍ። በምዕራብ ወለጋ ዞን ነጆ ወረዳ ባለፈው ሳምንታት ታጣቂዎች ባደረሱት ጥቃት የ6 ሰዎች ሕይወት ማለፉን የወረዳው አስተዳዳሪ አስታወቁ። አስተዳዳሪው አቶ ተሊላ ተረፈ እንዳሉት ጥቃቱን የፈጸሙት የጉሙዝ ሕዝቦች ንቅናቄ ወይም ደግሞ ብሄንን ታጣቂዎች ሲሆኑ ሌላ ተጨማሪ 1 ሰው አቁስለው ንብረትም ዘርፈዋል ብለዋል። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱ ለዚም መሐመድ በሁለቱም ክልሎች ወሰንና ሌሎችም ቦታዎች ታጣቂዎች ጥቃት በመፈጸም የብሔር ግጭት እንዲመስል ጥረት ያደርጋሉ ሲሉ ተናግረዋል። በቤንሻንጉል ጉሙዝ ክልል በሌሎች ስፍራዎች ጥቃት በመሰንዘር ላይ ያሉት ባለፈው ሳምንት ከመንግስት ጋር ስምምነት ላይ የደረሰው የታጣቂው ቡድን አለመሆኑን ጨምረውም ገልጸዋል። ኮሚሽነሩ ናኮር መልካ ተጨማሪውን ያስደምጠናል።
ወንድማቸው አቶ አበያና ባለቤታቸውን ጨምሮ 4 የቅርብ ዘመዶቻቸውን በዚሁ ከቤኒሻንጉል ጉሙዝ ክልል መጡ ባሏቸው ታጣቂዎች መገደላቸውን አቶ ማረማ ነጋሳ እንደሚባሉ የገለጹ የምዕራብ ወለጋ ነጆ ወረዳ የንበልጋረ ኦሊ ቀበሌ ነዋሪ ተናግረዋል። ጥቃቱ የተፈጸመው ባለፈው አርብ ምሽት እንደነበር አቶ ማረማ ገልጸዋል። ከቤኒሻንጉል ጉሙዝ ክልል ታጥቆ የመጣ ቡድን እንቅልፍ ውስጥ በነበሩ ሰዎች ላይ ተኩስ ከፍቶ 6 ሰዎችን ገሎ 1 ሰውን አቁስሏል። ከተገደሉ መካከል ወንድሜ አቶ አበያ ነጋሳ ይገኝበታል። ባለቤቱም እንዲሁ ህይወታቸውን አጥተዋል። ሁለት በእንግድነት የመጡ የወንድሜ ባለቤት ዘመዶችም ተገለዋል። እነዚህ ታጣቂዎች ቀይን እየመረጡ ነው የሚገሉት ብለዋል። ሰውን በማንነቱ እየለዩ ገለዋል ያሏቸው ታጣቂዎች ብዙ ቤቶችን አቃጥለው ከብቶችንም መዝረፋቸውን አቶ ማረማ ገልጸዋል። ቁጥሩ ከ200 የሚበልጥ ሰው ከጥቃቱ ለመሸሽ በጸጥታ ስጋት ከየምበል ጋራውሊክ ተፈናቅሎ በአጎራባች ቀበሌዎችና ነጆ ከተማ ውስጥ እንደሚገኝም ተናግረዋል። የወንድሜ ቤት ተቃጥሏል። ታጣቂዎቹ 12 ከብቶችንም ከበረታ አስወጥተው ይዘዋቸው ነው የሄዱት። የሌሎችንም ሰዎች ከብቶች ዘርፈዋል። በአሁኑ ሰዓት ከቤት ንብረታችን ሸሽተን ችግር ውስጥ ነን። ልጆቻችንም እየተጎዱብን ነው። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን ብለዋል። ጥቃቱ መፈጸሙን ለቪኦኤ ያረጋገጡት የነጆ ወረዳ አስተዳዳሪ አቶ ተሊላ ተረፈ አጥቂዎቹ የቤኒሻንጉል ጉሙዝ ህዝቦች ነጻነት ንቅናቄ በሄነን ታጣቂዎች ናቸው ብለዋል። በታጣቂዎቹ ባለፈው አርብ ምሽት ጥቃትም 6 ሰዎች መገደላቸውንና ከብቶችን መዘረፋቸውን አቶ ተሊላ አክለው አመልክተዋል። መረጃው ትክክል ነው። ይግድያ በተባለው ቀበሌ ውስጥ ተፈጽሟል። ባለፈው ሳምንት አርብ ከሌሊቱ 10 ሰዓት ላይ የቤኒሻንጉል ህዝብ ነጻነት ንቅናቄ የተባለ የሽፍታ ቡድን በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ ስፍራ ላይ የሚኖሩ 6 ንጹሃን ዜጎችን ገለዋል። 4 ወዲያውኑ ህይወታቸው ሲያልፍ፣ 2 ደግሞ ቆይተው ነው የሞቱት። 1 ሴትም ቆስለው የህክምና ክትትል ላይ ይገኛሉ። 17 የሚሆኑ ሽፍቶች የሁለት ቤተሰብ አባላት ላይ ነው ግድያውን የፈጸሙት። አላማቸው የቤኒሻንጉል ጉሙዝና ኦሮሞ ህዝብ መካከል ጥላቻ መፍጠር ነው። ሰላማዊ ህዝብ እንዲጣላና ሰላምና መረጋጋት በአገራችን ውስጥ እንዳይኖር ለማድረግ ነው ብለዋል።
ተፈናቅለናል ብለው ወደ ወረዳው አስተዳደር ያመለከቱ ባይኖሩም በቀበሌ ውስጥ መረጋጋት እንዲሰፍንና በጸጥታ ስጋት ወደ ሌሎች ስፍራዎች የሸሹ ሰዎች እንዲመለሱ እየሰራን ነው ብለዋል አስተዳዳሪው። በቤኒን ታጣቂዎች ላይ እርምጃም ተወስዷል ይላሉ።
በእውነቱ ህብረተሰቡ ስጋት ውስጥ ገብቷል። ነገር ግን ከቤት ንብረታችን ተፈናቅለናል፣ እርዳታ ያስፈልገናል ብለው ወደኛ ያመለከቱ የሉም። በወቅቱም በአካባቢው ትናንሽ ከተሞች ውስጥ ተጠልለው የነበሩ ነበሩ። በዛም ሰሞን በቦታው በመገኘት የማቋቋም ስራ ተሰርቷል። በቂ የጸጥታ አካልም ተመድቦ ጉዳዩን በቅርበት እየተከታተልን ነው ብለዋል።
የወረዳው አስተዳዳሪ ለጥቃቱ ተጠያቂ ናቸው ያሏቸውን የቤኒን ታጣቂዎች መሪዎች በስልክ አግኝተን ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱልአዚም መሐመድ በሁለቱም ክልሎች ወሰንና ሌሎችን ቦታዎች ታጣቂዎች ጥቃት በመፈጸም የብሔር ግጭት እንዲመስል ጥረት ያደርጋሉ ሲሉ ተናግረዋል። ስለ ነጆ ጥቃት ግን በተለየ ያሉት ነገር የለም።
ኦሮሚያ ጋርም አሁን ሁለቱም ልዩ ኃይሎች ተባብሮ ጸረ ሰላም ላይ እርምጃ እየወሰዱ ነው። መከላከያም ከፈረሽ ሚቃችን ጋርም አንድ ላይ ሆኖ እርምጃ እየወሰደ ነው። ሽፍቶች ላይ አምልጦ የሸሹ ነው ብሎ መውሰድ አይቻልም። ሆን ብሎ ትንኮሳ የሚፈጥሩ ነው ብለን እናምናለን። የሚያመልጠዋሉ፣ ሆን ብሎ የሚያደርገዋሉ። ስለዚህ በእነዚህ ሰዎች ላይ እርምጃ እየወሰደ ነው። እኛ አላማቸው የብሔር ግጭት ለማስመሳት ነው። ሰውዚህም ስለመካፍ ሽፍታ መሆኑን ተፈርጅቶ ሁለቱ መካፍ እጅና ጓንድ ሆኖ እየተመቱ ነው። ገዛብ
ማን ነው የሚባለው ቡድኑ?
ያው እኛ ሽፍታ ብለን ነው፣ ሌላ ስም አላገኘንላቸውም። እኛ ሽፍታ ብለን ነው ሲጠራቸው የነበረው፣ ይህንን አይደለም። እንደዚህ ታጠቁ አንተ የምትላቸው የጉሙዝ ታጣቂዎች ጉሙዙንም ይመታል፣ ኦሮሞንም ይመታል። ሌላ ለማን እንደቆሙ አይታወቅም። እና አብዛኛው ሰላማዊ ሰው ላይ ነው እርምጃ እየወሰዱ ያሉ። በመተከል በኩል የነበረው ፕሬዚደንቱ ጋር እርቀ ሰላም ፈጥሮ ፈራርመዋል ማለት ነው በአንዳንድ ጉዳዮች ላይ እና ሰላማዊ ነው
የነጆ ወረዳ አስተዳዳሪ ጥቃት ፈጻሚዎቹ የቤኒን ታጣቂዎች ናቸው ቢሉም ኮሚሽነሩ ግን የታጣቂዎቹ ማንነት በውል እንደማይታወቅ በመግለጽ መንግስት ባለፈው አንድ አመት ውስጥ እርምጃ ሲወስድባቸው ቆይቷል ብለዋል። በቤኒሻንጉል ጉሙዝ መተከል ዞን ውስጥ ባሉ ታጣቂዎችና በክልሉ መንግስት መካከል የመግባቢያ ሰነድ ባለፈው ሳምንት የተፈረመ ሲሆን ስምምነቱ አሁን በነጆ ወረዳ ውስጥ ሰዎችን መግደላቸው የተገለጸውን ታጣቂ ቡድን አላካተተም ሲሉ የክልሉ ፖሊስ ኮሚሽነር አመልክተዋል። ከመንግስት ጋር ስምምነት የፈጸሙት 300 የሚሆኑ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለዋል። ኮሚሽነር አብዱልአዚም ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የጸረ ሽብር አዋጁ መገናኛ ብዙሃን ሚዛናዊ ዘገባ ለመስራት የሚያደርጉትን ጥረት የሚከለክልና በዚያ ጥረት ምክንያት ተጠያቂ የሚያደርግ አይደለም ብሏል የኢፌድሪ ጠቅላይ አቃቤ ሕግ። ጋዜጠኞች አሰናድተው የሚያስተላልፉት ዘገባ የሽብር ድርጊትን የመደገፍ ዓላማ እስከሌለው ድረስ የዘገባውን ሚዛናዊነት ለማስጠበቅ የሚመለከታቸውን አካላት መጠየቅ እንደሚችሉም አስረድቷል። ፀሐይ ዳምጠው ተከታዩን ዘገባ አሰናድታለች።
የዚህ ዘገባ መነሻ የተሻሻለው የኢትዮጵያ የጸረ ሽብር አዋጅ ነው። በተለይም ከመረጃ ስርጭት ጋር የተያያዘው የአዋጁ ክፍል። በዚህ አዋጅ መሰረት በአሸባሪነት የተፈረጀ ቡድንን ልሳን ሆኖ ማገልገል የተከለከለ ነው ይላል። በኢፌዴሪ ጠቅላይ አቃቤ ሕግ የንቃተ ሕግ ትምህርትና ስልጠና ዳይሬክተር እንዳልካቸው ወርቁ ይህንኑን አብራርቷል።
በሽብር የተፈረጁ ድርጅቶችን ለመደገፍ አስቦ ከሆነ ሚዲያው ያደረገው ይሄ በሕግ ያው የሚያስጠይቅ ነው። ሽብርተኛ የተባለ ቡድንን ወይም ደግሞ ሽብርተኛን መርዳት መደገፍ በሕግ የሚያስጠይቅ ነው የሚሆነው። ያው ማንኛውም ሰው የሽብር ወንጀል አፈጻጸምን በቀጥታም ሆነ በተዘዋዋሪ መንገድ እያመቻቸ ወይም እየረዳ መሆኑ እያወቀ ወይም ደግሞ ሽብርተኛ ድርጅትን ለመርዳት በማሰብ እንዲያሉ ዘገባዎችን የሰራላቸው ከሆነ እነሱን ፕሮፓጋንዳቸውን ለማሰራጨት ከሆነ ይሄ በሕግ የሚያስጠይቅ ነው የሚሆነው።
የብዙሃን መገናኛ ተቋማት ወይም ጋዜጠኞች ሚዛናዊ የሆነ ዘገባ መስራታቸው ግን የጸረ ሽብር አዋጁን የምጥስ እንዳልሆነ አቶ እንዳልካቸው ተናግሯል።
የሚዲያ ነጻነት አለ። ሚዲያ በነጻነት የመስራት መብት አለው። ሚዲያ ዘገባዎችን መስራት ይችላል። ለህዝብ ህብረተሰቡም የማድረስ መብት አለው። መብት ብቻም ሳይሆን ግዴታውም ጭምር ነው ሚዲያ ይህንን የመስራት። ነገር ግን ዘገባዎችን ሲሰራ ወደ አንድ ያጋደለ ከሆነ ያ ያጋደለው ወይም ደግሞ ያ የሚሰጠው መረጃ አሸባሪ የተባለውን ድርጅት ዓላማውን እንዲያስተዋውቅበት ወይም ደግሞ አደርሳለሁ ያለውን ተግባር እንዲፈጽም የሚያደርግ ከሆነ ወይም በሌላ ቋንቋ ደግሞ በአዋጁ አንቀጽ 10 ላይ የተቀመጠው ማነሳሳትን የሽብር ተግባርን ማነሳሳት አይነት ዘገባ ከሆነ ይሄ ያው በጸረ ሽብር አዋጁ መሰረት የሚያስጠይቅ ነው። ነገር ግን መታወቅ ያለበት ማንኛውም ጋዜጠኛ ወይም ሚዲያ በነጻነት ስራዎችን መስራት ይችላል፣ ዘገባዎችን ባላንስ አድርጎ መስራት ይችላል የሚለውን ነው።
በጸረ ሽብር አዋጁ እንደተገለጸው ጉዳዩ የሽብር ድርጊትን ለማገዝ ወይም ሽብር እንዲፈጸም የሚያነሳሳ መሆኑን እያወቀ ሆን ብሎ የሽብርተኝነትን ተግባር ለማገዝ የሚሰሩ የተለያዩ የቃል የጽሑፍና ሌሎችም መረጃዎችን ማሰራጨት ግን በሽብር ሕጉ ያስቀጣል ብለዋል አቶ እንዳልካቸው።
በአዋጁ አንቀጽ 10 ንዑስ አንቀጽ 2 በግልጽ እንደተቀመጠው ማንኛውም ሰው ሽብር ተግባርን የተመለከተ ወንጀል እንዲፈጸም ለማድረግ በንግግር፣ በጽሁፍ ወይም በስዕል ወይም በሌላ ማንኛውም አድራጎት በግልጽ ሁኔታ ቅስቀሳ ያደረገ ወይም እንዲህ አይነት ይዘት ያለው ነገር መሆኑን እያወቀ ያተመ፣ ያሳተመ፣ ያስተላለፈ፣ ያሰራጨ አሁን ሚዲያ ይህንን ነገር መሆኑን ያወቀ ያሰራጨ ከሆነ በወንጀል ሕጉ በዚህ በጸረ ሽብር አዋጁ መሰረት የሚያስጠይቀው ይሆናል ማለት ነው። ስለዚህ መታየት ያለበት ምንድን ነው? የሚዲያው ይህንን ሲዘግብ ኢንቴንሽኑ ወይም ደግሞ ጋዜጠኛው ኢንቴንሽኑ ምን ነበረ? የሽብር ቡድኑን ሀሳብ ለመደግፎ ለሽብር እንዲፈጸም ማነሳሳት ነው መደገፍ ነው ወይስ ደግሞ በሚዲያ ነጻነት ህጋችን መሰረት ያንን የሚዲያውን ዘገባ ነው የሰራው የሚለውን እንግዲህ እንደየ ሁኔታው የሚታይ ይሆናል።
አቶ እንዳልካቸው አክለውም የፍትህ እገዛም ያስፈልጋል ብለዋል።
የፍትህ አካላት አሉ። ፖሊስ ሊሆን ይችላል፣ አቃቤ ሕግ ሊሆን ይችላል፣ ወይ ፍርድ ቤት ሊሆን ይችላል። በእነዚህ ተቋማት የተያዙ እየታዩ ያሉ ጉዳዮች ከሆኑ ወንጀል ተፈጽሞ ከሆነ ወይም ወንጀለኛ መሆኑ ታውቆ የሚፈለግ ከሆነም ያንን መረጃ በማንኛውም መንገድ ይሁን ስልኩን በመስጠት ሊሆን ይችላል፣ ወይም አድራሻውን በመጠቆም ወይ ደግሞ ያለውን መረጃ በመስጠት ለፍትህ መተባበር ግዴታ ይሆናል ማለት ነው። የእናንተ ዘገባ ባላንስ መስራት ከሆነ የሽብር ተግባርን ማነሳሳት እስካልሆነ ድረስ እሱን መርዳት እስካልሆነ ድረስ በወንጀል የሚያስጠይቅበት አግባብ የለውም ማለት ነው።
በቅርቡ በሽብርተኝነት የተፈረጁትን አስተያየቶች ለሚዛናዊነት ሲባል በዘገባ ማካተት የድርጅቶቹን ዓላማ ለማስተዋወቅ ወይም ሽብርን ለመቀስቀስ እስካልሆነ ድረስ ህጉን የምንጻረር እንዳልሆነም ዳይሬክተሩ ጠቁመዋል። እናም የድርጅቶቹን አስተያየት በማካተት የምትሰሩ ዘገባዎች ጋዜጠኛውንም ሆነ የሚዲያ ተቋሙን እንደማያስጠይቁ ነው የኢትዮጵያ ጠቅላይ አቃቤ ህግ ያመለከተው። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባዋ እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባችን እናልፋለን። ወደ መቀሌ ነው የምንወስዳችሁ። የመቀሌ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነት ምክንያት ተፈናቅለው በመቀሌ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ በማድረግ ላይ እንደሚገኙ በትግራይ ክልል ሀገረ ስብከት የመቀሌ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ገለጹ። የመቀሌው ዘጋቢያችን አለም ፍስሐ ዝርዝሩን ያስደምጠናል።
የመቀሌ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎች በመግዛት በጦርነቱ ምክንያት ተፈናቅለው በመቀሌ በተለያዩ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ሀገረ ስብከት የመቀሌ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሄሼ ገልጠዋል። ሀገረ ስብከቱ ተፈናቃዮች ወደ መቀሌ ከገቡበት ጊዜ ጀምሮ ህብረተሰብ እንዲያግዛቸው ከማስተማር ባሻገር ራሷን እያገዘች እንደሆነች መልአከ ብርሃናት ገብረስላሴ ሄሼ ይናገራሉ። የመቀሌ አብያተ ክርስቲያን በየአካባቢያቸው ተጠለው ላሉ ወገኖች እያገዘችና ሃይማኖታዊ ትምህርት እያስተማረች ነው። ከዚህ ያለፈም የትንሣኤ በዓላት ከተፈናቃዮች ማክበራቸውን የመቀሌ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሄሼ ይናገራሉ።
ከዋልድባ ለተባረሩ አባቶች መንፈሳውያን መነኮሳት አባቶች 120,000 ወደ ባንክ ቁጥራቸውን እንዲገባ ተደርገዋል። 150,000 የቆየ በሽታ ላላቸው እንደ ደም፣ እንደ ስኳር፣ የተለያዩ በሽታ ያሏቸው ወንድሞች እንደዚህ 150,000 በጌት አስቀምጣ እሱ ከባለሙያዎች እንትን እያለች እንትን አስቀምጣለች። በዚህም ደግሞ መኮረኒ፣ ጤፍ፣ በርበሬ፣ ሽሮ፣ ፓስታ፣ ሩዝ፣ ፊኖ፣ ሳሙና፣ ፍራሽ፣ ብርድ ልብስ፣ ጋጃ፣ ምንጣፍ ብዙ አቅርባለች። አሁን በማቅረብ ነው የምትገኙ። ሴቶችም ያላቸው በተፈጥሮ እንትንም እንደ ሞዴስም የላም እንደዚያ እንደዚያ ያመሰሉ ታቀርብ ቆይታለች። ነፍሰ ጡር ለነበሩም ለእነሱም እንደሚስማማ እንደወለዱም ለህጻናቱም ለእናቶችም ልብስ በማቅረብ ደግሞ ለግልጋሎት ቤተክርስቲያን ሲሄዱ ያለ ክፍያ እንዲገለገሉ እየሰራች ነው ያለችው። ቤተክርስቲያኖች በነጻ እንዲገለገሉ ያላቸውን ነገር እንዳያሱ በደስታ እንዲገለገሉ እያደረገች ነው ያለችው ቤተክርስቲያኗና ከ1 ሚሊዮን በላይ አባታችን አሁነ ኢሳያስ የሀገረ ስብከት ሊቀ ጳጳስን አንስቶ ካለችው የሚያገኘት ወርሃዊ ደሞዝ እና ከሀገረ ስብከት ሰራተኛ፣ ወረዳ ቤተ ክህነት ሰራተኛ፣ ከአጥቢያ አስተዳዳሪዎችና ማህበረ ካህናትን ደሞዝተኞች እና አንዳንድ በጎ አድራጊም አስታው ከ1 ሚሊዮን በላይ ገንዘብ እንዲዋጣ ተደርገዋል። ለዚህም እንዲያው ብፁዕ አባታችን በአካልን እየተገኙ ፈናቀሉ ወንድሞችን ባሉበት ሂደው እንዲከፋፈል 75 ኩንታል ስንዴ፣ 34 ምጣድ እንትንም አቅርበናል እና በያሉበት ሂደን በአካል በራሳችንን አከፋፍለናል። ደሞሱን እንዳከፋፈልን ያለውን እነሱን ደግሞ ያው ብፁዕ አባታችን በዚያ ሄደው ተገኝተው ሲያርፏቸው ሲያስተምሯቸው ደስታ ስለሚሰማቸው ረቡዕ ህማማት 20 ሚያዝያ 2013 ከ10 ፈናቃይ ባሉበት ቦታዎች ተዘዋውረን ስጦታዎችና ትምህርትን ትምህርተ ወንጌልን ብፁዕ አባታችን ሰጥተዋል። የትንሣኤ ዕለት ደግሞ ያው የድካም ወቅት መሆኑ ይታወቃል። ብፁዕ አባታችን ያላቸውን ድካም ተቋቁመው ደብረ አስተዳዳሪዎች፣ የሀገረ ስብከት ሰራተኛ፣ የወረዳ ሰራተኛ በተገኙበት ያው ቅሳነት በተባለ ትምህርት ቤት እዚያ ሚዲያ ላይ አጥቢያ ቤተክርስቲያን ከበጎ አድራጊ ህዝበ ክርስቲያን ሆኖ ሙሉን ዝግጅቱና ሸፍነው ጸባታቸው እዚያ ተገኝተው ትምህርተ ወንጌል እንዲሰጥ ተደርገዋል። ማክሰኞም ረቡዕ ደግሞ እንደዚያ ማህደረ ስርዓት መሰረተ በሚባል ሐሙስም ሊማኖስ በሚባል ደብረገነት፣ አርብም አይነ ዓለም በውጭ ሀገርና በአይነ ዓለም ያሉ ከማህበረሰበ ካጓ ማህበረ ካህናትና የሀገር ሽማግሌ ባሉበት እዚያም እንብለዋል። ዳግም ትንሣኤም ሀውልት ትምህርት ቤት በተባለ ዕጽረ አርያን ቅዱስ ገብርኤል ካቴድራል እሱም እንደዚያ ማህበረ ካህናት ሁሉን ተሰባስበው ከ45,000 ብር በላይ የፈጁ 2 በሬዎችን በማረድ ሌላውን አስፌዛውን በማቅረብ ተፈናቃይ ወንድሞቻችን ደስ ብሏቸውን ቤታቸው እንዳሉ ነው የመሰላቸው። ወረቡ እየተወረበ ሁሉ እንደ ትልቅ ክብረ በዓል ሆኖ ነው ያለፈው። አባታችን በዚህ ሁሉ ተገኝተዋል።
የመቀለ ሀገረ ስብከት ለተፈናቃዮች ምግብና ቁሳቁስ ከመቅረብ ባሻገር ለተፈናቀሉ የሃይማኖት መሪዎች የተለያዩ ቅዱሳን መጽሐፍትና በቤተ ክርስቲያን የሚገለገሉበት ነጠላ ወይም ጋቢ እንደሰጠች መላክ ክብራናት ቅዱስ ስላሴ ሸ ገልጠዋል።
ህይወታቸው ብቻ ነው ይዘው የመጡ የለም። ደግሞ እነሱ ሁሌ ዳዊትን ይደግማሉ፣ መጽሐፍን ያነባሉ፣ ጸሎትን ያደርጋሉ። ከጸሎትን ሊለዩ ስለማይችሉ ካህን ከጸሎት ከወጣ ከባህር የወጣ አሳ ነው የሚሆነው እና እነሱም በቅድሚያ ለእነሱ የሚያስፈልጋቸውን ነገር የጸሎትን መጽሐፍት ስለሆነ ተአምረ ማርያም፣ ድርሳነ ሚካኤል፣ ተአምረ ኢየሱስ፣ ድርሳነ ሰንበት እንደዚያ የመሳሰሉ ደግሞ እሱ በህብረት የሚጸልይበት ነው። ደግሞ ለየብቻ የሚጸልይበትም ደግሞ መዝሙረ ዳዊት ለእያንዳንዳቸው መለስ ለራሳቸው ሁሉ ጊዜ የምትል መዝሙረ ዳዊትም በያሉበት አጥቢያ ቤተክርስቲያን። ይህም ደግሞ ማን ነው ያቀረበው? አንዳንድ ለአንድ ተፈናቃይ ያለው አካባቢ አንድ ቤተክርስቲያን የሚያቀርቡ አባታችን ካስተባበሩት እዚህ ተሰብስበን እያለን በየአካባቢያችንን እናቀርባለን ብለው የገዳማትና አድባራት አስተዳዳሪዎች እንደዚያ መዝሙረ ዳዊት ያለውን ሁሉ እንትን ብለዋል። ከዚያም ሲሆን ደግሞ ወደ ቤተክርስቲያን ሲሄዱ ደግሞ ደህና የሆነ ልብስ አስፈላጊ ስለሆነ ጋቢ እንደፈለጉ ሳያፍሩ ሳይሰቀቁ ካህናቶቹ ሊቃውንቶቹ ላይ አብረው ገብተው ተመሳስለው እንዲጸልዩ ደግሞ ጋቢ ደግሞ እንዲሰጣቸው ተደርገዋል።
የመቀለ ሀገረ ስብከት የቀረቧቸው በሁለት ትምህርት ቤት ተጠለው የሚገኙ ተፈናቃዮች በዚህ ሳምንት እንደሚደርስላቸው መላከ ብርሃናት ገብረስላሴ ሄሸ ተናግረዋል።
ያው ከ8 ሚሊዮን በላይ ብር እንዲከፋፈል ተደርገዋል። አሁን እኛ ከተዘዋወርን በኋላ የመጡ 2 ትምህርት ቤቶች አሉ። እነሱን አብረን ሌላውን ሁሉን ደርሰንበታል። የቀሩትም 2 አሁን በዚህ ሳምንት የያዝነውን ይዘን ወደ እነሱም እንሄዳለን፣ እንደርሳለን።
የመቀለ ሀገረ ስብከት ስራ አስኪያጅ መላከ ብርሃናት ገብረስላሴ ሄሸ በውጭ ሀገርና በሀገር ውስጥ የምትገኙ ወገኖች በተመቻችሁ መንገድ ልትረዷቸው ይገባል ብለዋል።
ለወገን ሊደርስለት የሚገባ ወገን ነውና አሁን እነዚህ ወንድሞቻችን ትናንት ሲያግዙ ሲረዱ የነበሩ ወንድሞች ናቸው። አሁን ግን ባላሰቡት ሰዓት ይህን ያህል ችግር ደርሶባቸዋል። አሁንም ለተቸገረ ወገን ፊት እንደነገርኩት መርዳት እግዚአብሔርን መርዳት ነው። ለተቸገረ ወገን አለመርዳት ደግሞ እግዚአብሔር የሰጠንን ሀብት ሳናከፈል ስንል እግዚአብሔር ብዙን የሚሰጠን እኛን እንድናካፍል እንድናስተዳድርለት ነው እንጂ ዝም ብለን ልናስቀምጠው አይደለም። ለአንድ ሰው የሚበቃው እግዚአብሔር ያውቃል። ግን በድሆች እናድርን ልናስተዳድርለት ነው። እግዚአብሔር የሾመንና ሀብታም ያለ ደብዳቤ የተሾመ ባለስልጣን ነው ይባላል። ያለውን ሀብቱን እንዲያካፍል ነው እና አሁን የያዘውን ሁሉ ለብቻው እንዳልሆነ እግዚአብሔር የሰጠው እንዲያካፍል ነው እና ይህን አስበን በአገር ውስጥ ያለንም ካለን አሁን እየሰራ ነው ያለነውን አጠናክረን እንቀጥል። ታሞች ወንድሞቻችን ባለጸጎች አጠናክረው እንዲቀጥሉ፣ በውጭ ሀገር ያሉ ወንድሞቻችንም ብዙ እያገዙ እየረዱ ነው ያሉ። አሁንም ያለውን ነገር ለወንድሞቻችን አሁን በአንድ ላይ በተለያየ መልኩ መድረስ በባንክ መድረስ ስለሚችል ሀገረ ስብከቱ ለተፈናቃይ ለማንም የማይውል ባንክ ከፍተዋል። ከሱ ለእነሱ ካልሆነ በስተቀር ለማንም የማይውል ባንክ ቁጥር ተከፍተዋል። እሱን በመጠየቅ በእሱን እየላክን ወንድሞቻችንን ተንከባክበን መንገድ ላይ በቀሩ ወንድሞቻችን እያዘን አሁንም እነዚህ ሰዎች ሳንረዳቸው በረሃብ እጃችን ላይ ከሞቱ እኛ ተጠያቂዎች ስለምንሆን እያየን እየሰማን ካረዳናቸው እኛን በልተን አትርፈን ብዙ ነገር እየሰራን እነዚህ ወንድሞቻችን የማይበላ ቀመስ ላሳጥተው ከብዙ ችግር ነው ያሉና አሁን ልንረዳቸው ይገባል እና ሁሉን በቅርብም በሩቁም ያለ ህዝባችን ለእነዚህ ወገኖች እንዲደርስላቸው ያው ጥሪያችንን እናቀርባለን።
ቅድስት ኃይለ ስላሴ ከምዕራብ ትግራይ ሰቲት ሁመራ ነው የተፈናቀለችው። ቅድስት የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነበረች። ለ20 ዓመታት ከኖረችበት ሰቲት ሁመራ ባዶ እጇን መፈናቀሏና ሁኔታውን እንዴት ገልጠዋለች?
እንትኑ የተፈጠረው 5 ሰዓት አካባቢ ነው። የሁመራ ሰው ደግሞ ዋት ቁርስ በልቶ ትምህርትም ስለሌለ ተማሪ ወደ ጨዋታው፣ ሰራተኛ ደግሞ ወደ ስራው ሂዶ እያለ ነው የተፈጠረው ሁኔታው። ሰው ተበታትኖ እያለ እና እኔ አጋጣሚ ስራ ቦታ ላይ ነበርኩ። ልጆቼ ቤት ነበሩ። አጋጣሚ የኔ ቤት ጎን ያለው በከባድ ተመታ፣ ቤቱ ተቃጠለ። እኔ ትምህርት ቤት ነበርኩኝ። እዛ አካባቢ ወድቀዋል ተመተዋል ሲሉኝ በሞተር ሴት ለራሴ ወድቄ እግሬና እጄ ተሰብሬ 3 ወር 4 ወር እጄ ታስሬ ነው የነበርኩት ማለት ነው። ከዛ ልጆቼ ወጥተው ተጠፋፍተን ከህሞራ ወደ 20 ኪሎ ሜትር የምትሆን ቦታ ወስደው እዛ አስቀመጧቸው። እኔ ለማጥቻቸው ቤቱ እየተቃጠለ ስለቆየኝ ሞተዋል ብዬ ነው እኔ እሪ ያልኩት። ህብረተሰቡ ግን እንደዚህ እንደዚሁ ነው በመኪና ወጥተዋል ወደ አደባይ ነው የሄዱት አሉኝ። ከዛ እያለቀስኩ መታወቂያም የለኝ ብጃማም የለኝ፣ ብጃማ እንደለበስኩ ነው ምክንያቱም ቆ ስለሆነ ሞራ ብጃማ ነው የምንለብሰው። የያዝኩት ነገር የለም፣ ብዙ ነገር ነበረኝ። 20 አመት ነው የተቀመጥኩት ሞራ። 20 አመት የገዛሁት ንብረት የነበረኝ ሀብት አሁን የለም። ምንም ይዤ አልወጣውም። ስወጣ ልጆቼ ነው ትልቅ ነገር፣ ከልጆች የሚበልጥ ነገር የለም ብዬ ዝም ብዬ ወጣ። ተጠፋፍተን አጣኋቸው። ስንት ፈልገን በስንት መከራ ሰዎች አግዘውኝ እኔ ያገኘኋቸው በእግራቸው እየሄዱ በጨለማ አንድ መኪና የጭነት መኪና ሰሊጥ የሚጭን ማለት ነው ኑ ተሳፈሩ ብሎን ተሳፍረን እስከ አድዋ ይዞን መጣ። አድዋ ገብተን ቤተሰብም የለን የምናውቀው ሰውም የለም ቁጭ ብለን፣ ህብረተሰቡ ግን መሳፈሪያ አጥተን ምናምን ብለን ስላዘዘናቸው ብቻ ነጠላ የሚሰጥ ነጠላ ሰጠን፣ ምግብ የሚሰጥ ምግብ ሰጠን፣ ብር የሚሰጥ ነው ብር ሰጠን። ተሳፍረን ወደ ሀገራችን ወደ ሀገረ ሰላም መጣ። ሀገረ ሰላም ያጋጠመ ምንድን ነው? ሀገረ ሰላም ያው ከሁለት ሳምንት በኋላ 3 ህዳር ማለት ነው። ከሁለት ሳምንት በኋላ ደግሞ በ17 ሀገረ ሰላም በጣም ከባድ ሁኔታ ነበረ። እናታችን ፈር ተሰብስበን ወደ ገጠር ወረድን። ከዛ ደግሞ ወደ በረሃ ሄድን። በረሃው ደግሞ 3 ሰዓት ነው በእግራችን ሄድ ነው ማለት ነው። እዛ ቆየን። ጅብ በለው ነብር፣ ምንም ያላየነው እንስሳ የለም። በጣም ተቸግረን ነው ቆየነው። ነገሩ አልፎ እዚህ ደርሰናል። ከዛ በኋላ ወደ መቀሌ መጣን።
መቀሌ ከደረስን እስከ 3 ሳምንት ምንም ነገር አልተሰጠንም። ከዛ በኋላም በቁሳቁስ መልክ የሚሰጠን ደህና ቢሆንም ለምግብ ተብሎ የሚሰጠን ግን የለም ለማለት ይቻላል ካለች በኋላ የመቀሌ ነዋሪዎችና የመቀሌ ሀገረ ስብከት የሚያደርግላቸው እገዛ ግን ታመሰግናለች።
ክላሶ ጸዳተን የመቀሌ ዩኒቨርሲቲ የተቀዳደደ ፍርናሽ አመጡልን። በዛ እየተኛን በዛ ሙሉ ኃይለ ስላሴ እና እማጅን ዋንደይ ፍራሽ አመጡልን። ሙሉ ኃይለ ስላሴ ደግሞ ጤፍ፣ ምጣድ፣ ብረት ድስት ምናምን አመጣለን። ራሳችን እየጋገርን ራሳችን ወጥ እየሰራን እዚህ ቆየን። ከዛ 2 ወር ከ3 ወር በኋላ መሰለኝ አንድ ጊዜ ስንዴ የተሰጠን 15 ኪሎ ለአንድ ሰው ማለት ነው። ከዛ በኋላ ግን ምንም የተሰጠን ነገር የለም። በማቴሪያል ደህና ነው፣ ብርድ ልብስም ጀሪካን ምናምንም ይመጣል። ግን እንደ ህዝብ ግን ዋስትና ኖሮን በየወሩ በየጊዜው ተከታታይ ያለው እርዳታ የሚሰጠን ኃላፊነት የሚወስድ መንግስት ግን የለም። የመቀሌ ህዝብ ግን ጠዋትና ማታ ሳይል ካለችው አንድ እንጀራ፣ 2 እንጀራ ካለችው 1 እንጀራ አለኛ ካለው ልብስ ካለው በርበሬ ካለ ሽሮ ሁሉ ነገር እያመጣ እስካሁን ከመቀሌ ህዝብና በተጨማሪ ደግሞ ደናግል ደቅ ፍቅር የሚባሉ አሉ ፊኖና ሮዝ የሚያመጡልን እንጂ ሌላ ምንም የሚያግዘን ሰው የለም። ከህብረተሰቡ ከመቀሌ ህዝብ ግን በጣም እናመሰግናለን። በሱ ነው እየኖርን ያለ ነው ማለት እንችላለን። በየእሁዱ ለምሳሌ ኪዳነ ምህረት ባለፈው በየሳምንቱ እሁድ እሁድ እዚህ ፕሮግራም ተዘጋጅቶ መዝሙር ዘማሪያን መጥቶ በስነ ስርዓት ምግባችን ልብስም ይዘው በርበሬም ሽሮም ያለ ነገር ሁሉ ነገር ይዘው ይመጣሉ ሁልጊዜ ማለት ነው። በተጨማሪ ደግሞ ባለፈው ዳግማይ ትንሳኤም እዚህ መጥተው ከኛ ጋር በሬም አምጥተው እንጀራም ይዘው ሁሉ ነገር ይዘው መጥተው ጋቢ ኩታ ለሴቶችም ለዲያቆናትም እዚህ አብረውን እኛ ጋር ቁጭ ብለው ውለዋል። በጣም እናመሰግናለን ማለት ነው።
ሁለቱም ለሰጡት ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ።
አለም ፍስሀን ለዘገባው እናመሰግናለን። አድማጮች፣ ከመሰናበታችን በፊት የሰኞ ምሽት ስፖርት ነው ተራው። ሀብታሙ ስዩም አብሯችሁ ለጥቂት ደቂቃዎች ይቆያል።
የቤትኪንግ የኢትዮጵያ ፕሪምየር ሊግ አሸናፊ መሆኑን ቀድሞ ያረጋገጠው ፋሲል ከነማ ዋንጫውን ከትናንት በስቲያ በሐዋሳ ከተማ ተረክቧል። በዕለቱ ከሐዋሳ ከነማ ጋር የነበረውን ጨዋታ 1-1 አቻ የተለያየው ፋሲል ከነማ ከጥቂት ቀሪ ጨዋታዎች ጋር በ52 ነጥቦች የውድድሩ ቁንጮ መሆኑን አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ባለድሎቹን የፋሲል ከነማ ተጫዋቾችን አነጋግሯል።
በኢትዮጵያ ፕሪምየር ሊግ ፋሲል ከነማ የውድድር ዘመኑ ሻምፒዮና ሆኖ አጠናቋል። ቅዳሜ ዕለትም በሐዋሳ ዩኒቨርሲቲ ስታዲየም ዋንጫውን ተቀብሏል። የቡድኑ ተጫዋች ሙጅብ ቃስም ከድሉ በኋላ የተሰማውን አጋርቷል።
ለእኔ ብቻ ሳይሆን ለሙሉ ቲሙ ነው። ይበልጥ ደግሞ ለእኔ በጣም ልዩ ነው። ያው 3 ዓመት ጥሩ ሄደን ዋንጫ አጥተናል። ያው አምና ደግሞ በኮቪድ ምክንያት የዘንድሮ ልዩ ነው። ያው ዴስቲቪ በነበረበት ዋንጫ አጥተናል። ይሄ ትልቅ ነገር ነው ለእኛ። ደስ ብሎኝ
በከፍተኛ ጎል አግብነት ዝርዝር ውስጥ መግባቱም የፈጠረበትንም ተናግሯል።
ምክንያቱም በልጅነት የጀመርኩበትን ቦታ ድጋሚ አግኝቼ በዛ ላይ መጫወት አጥቂውኝ መጫወት ድጋሚ ያ ለኔ ትልቁ የእግር ኳስ ህይወቴ ነው ብዬ ነው ማስበው። በተረፈ ያው ከባድ ነው ከማል ተከላካይ መተ ጎል ማስቆጠር በራሱ ትልቅ ነገር ነውና ለኔ ትልቅ ክብር ነውና ደስ ይላል በጣም።
ሀብታሙ ተከስተ በበኩሉ ሻምፒዮናነት የፈጠረበትን ስሜት ተናግሯል።
ይሄን በጣም በዚህ 3 አመት ያደረግናቸው ነገሮች ነበሩ። የዛሬው በጣም የተለየ ነው። ያው የሁለት አመት ቁጭት ነበረብን። የዛሬ ማሳካታችን በጣም ለኛ ትልቅ ነገር ነው። ደስ ብሎኛል አለኝ።
የውድድር ዘመኑንም ያስተዋለበትን መንገድ ገልጧል።
ዘንድሮ ስንጀምረው ትንሽ ከብዶን ነበር። ያም ሆኖ በጣም ቆይተን እጅ ማለት ከውድድር ርቀን ነበር እና ከዛ መምጣት አስለ ነበር መጀመሪያ ትንሽ አለመግባባቶች ነበር። ያን ግን በራሳችን ጥረትና በአሰልጣኞቻችን ጥረት ያ ነገር ተቀርፎ ጥሩ ውድድር አመታሰልፈ ለዚህ ቀን ደርሰናል።
ስለ ቡድኑና ስለ አሰልጣኛቸውም ይህንን ተናግሯል።
ስዩም ኮች ብቻ ሰው አባታችን ነው። በጣም ጥሩ ሰው ነውና በጣም ይወደድ ሰው ነው። በዚህ አጋጣሚ ላመሰግነው ፈልጋለሁ።
ቡድናቸው ሲኬታማ ወይም ባለድል የሆነበትን ምስጢር ተናግሯል።
እንደ ቡድን መጫወታችን ነው። ለኛ እንደ ቡድን ነው ሁላችንም ስንሰራ እንደ ቡድን ነውና ያ ነገር ነው ለዚህ ክብር ያበቃ።
የፋሲል ከነማ አሰልጣኝ ስዩም ከበደ ስለ ድሉና ሻምፒዮና ሆኖ ማጠናቀቅ የፈጠረባቸውን ስሜት ገልጿል።
ምልህ በስልጣና ዘመኔ ብዙ ድሎችን አግኝቻለሁ አገር ውስጥም ውጭም። ይሄ ደግሞ ልዩ የሚያደርገው ነገር እንዴት መሰለህ ፋሲል ከነማ ለመጀመሪያ ጊዜ በታሪኩ ይሄን ፕሪሚየር ሊግ ዋንጫ ሲያገኝ ነው። ባለፉት 2 አመታት ብዙ ጥረት አድርገዋል። ስኬቱ ግን በኔ ዘመን መሆኑ ለኔ ባለ ታሪካዊ መሆኔ ከሁሉም በላይ እጅግ ደስ ይለኛል።
አቶ ስዩም ከሻምፒዮናነት በኋላ ያላቸውን ምክር ተናግረዋል።
እኛ እንደውም እስከ መጨረሻው አሁን አንድ ጨዋታ ይቀረናል ሰበታ ጋር እስከዛ ድረስ ያለውን እንቅስቃሴ ማሸነፍ ለሪከርድ መሮጥ ታሪካዊ መሆን ይሄንን ነው ከመጀመሪያ ጀምሮ የምነግራቸው። አለመጥገብ በቃኛ ለማለት ይብን እነሱ አሁን ዋንጫ አገኘልም ነው እዚሁ መገደብ አይደለም። ከቻሉ አሁን በዴስቲቪ ዘመን ውጭ መጫወት የሚችሉበትን አቅም ራሳቸው ያንን መስፍጠር አለባቸው ሜዳ ላይ እና አሁን ከኛ ውስጥ የተጠየቁ ልጆች አሉ። ሌሎች አማራጮችን በየክለቡ ይኖራል።
ሊጉም ገና የአንድ ሳምንት ዕድሜ ይቀረዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ከፋሲል ከነማና ሐዋሳ ከነማ ጨዋታዎች በተጨማሪ በሳምንቱ መገባደጃ ሌሎች ጨዋታዎችም ተደርገዋል። ሐሙስ ግንቦት 12 2013 በነበሩ ጨዋታዎች ወላይታ ድቻ ባህር ዳር ከተማን 2-0 አሸንፏል። ሰበታ ከተማ ወልቂጤ ከተማን 1-0 አሸንፏል። አርብ ግንቦት 13 2013 በነበሩ ጨዋታዎች ቅዱስ ጊዮርጊስ አዳማ ከተማን 1-0 ረትቷል። ቅዳሜ ግንቦት 14 2013 በነበሩ ጨዋታዎች ኢትዮጵያ ቡና ሀዲያ ሆሳናን 2-1 አሸንፏል። ሲዳማ ቡና ደግሞ ጅማ አባ ጅፋርን 4-1 ረትቷል። ፋሲል ከነማን በመከተል ኢትዮጵያ ቡና በ37 ቅዱስ ጊዮርጊስ በ34 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። የቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ጥቂት ጨዋታዎች ቀርተውታል። በዘንድሮ ጨዋታ ከተመዘገቡት ልዩ ጉዳዮች መካከል አንዱ ቀደም ብሎ አሁን ላይ ለቅዱስ ጊዮርጊስ የሚጫወተው ጌታነ ከበደ ይዞት የነበረው የኮከብ ጎል አግቢነት ክብረ ወሰን በኢትዮጵያ ቡናው አቡበከር ናስር መሻሻሉ ነው። አቡበከር እስካሁን ያስቆጠራቸው ጎሎች 29 ደርሰዋል። ሙጂብ ቃሲምና ጌታነ ከበደ ይከተሉታል። በሩዋንዳ ኪጋሊ የአፍሪካ ቅርጫት ኳስ ሊግ ፉክክር ቀጥሏል። 12 ሀገራትን የወከሉ ክለቦች እየተፋለሙ ባለበት በዚህ ልዩ አህጉራዊ ጨዋታ የተመዘገቡ የሳምንቱ መገባደጃ ውጤቶች እናጋራችሁ። ቅዳሜ በተደረጉ ጨዋታዎች የሞዛምቢኩ ፊያቬሮ ዲ ማፑቶ የሊቢያውን ጂኤስ ፔትሮሊየስን 86-73 አሸንፏል። የናይጄሪያው ሪቨርስ ሆፐርስ የማዳጋስካሩን ጊንዳር ማሪን 80-69 አሸንፏል። የቱኒዚያው ሞናስትሬኒ ባለድልነቱ ቀጥሏል። ቅዳሜ አመሻሹን የሩዋንዳው ፓትሪዮትስን 91-75 ረትቷል። እሁድ ዕለት በተደረጉ ጨዋታዎች ደግሞ የግብፁ ዛማሊክ የሴኔጋሉን ኤኤስ ዶዋኒዝን 86-62 ረትቷል። የካሜሩኑ ፎርስ አርምስ ኢድፖሊዝ የማሊውን ኤኤስ ናሽናሊን 87-65 አሸንፏል። የአንጎላው ሲኤስ ፔትሮሊየስ ዲ ሉዋንዳ የሞሮኮ ኤኤስ ሳሊን 97-78 አሸንፏል። ጨዋታዎቹ ዛሬም ይቀጥላሉ። በበረዶ ላይ መንሸራተት ስፖርት የኦሎምፒክ ማጣሪያ ውድድር ለማድረግ ወደ ዩናይትድ ስቴትስ ከተጓዘው የአውስትራሊያ ቡድን ውስጥ 3 ሰዎች የኮቪድ-19 ቫይረስ እንደተገኘባቸው በመረጋገጡ ከውድድሩ ተሰርዘዋል። 2 ተወዳዳሪዎች ሲሆኑ አንደኛው ደግሞ አሰልጣኝ ናቸው። ሌሎች ንክኪ ያላቸው ተብለው የተጠረጠሩ አባላትም ዴስ ሞይኒዝ አይዋ ውስጥ በሚካሄደው የማጣሪያ ውድድር እንዳይሳተፉ ታግደዋል። በዚህ ምክንያት የሳምንት ዕድሜ በቀረው የቶኪዮ ኦሎምፒክ ላይ የመሳተፍ ዕድላቸው ተጨናግፏል። ይህ በእንዲህ ያለ አውስትራሊያ ወደ ኦሎምፒክ የሚያቀኑ አትሌቶቿን መከተብ ጀምራለች። ለማጣሪያው የሄዱ አትሌቶች ግን ክትባቱን ቀድሞ እንዳላገኙ ተነግሯል።
ሀብታሙ ስዩምን ለሰኞ ምሽት የስፖርት ዘገባው እናመሰግናለን። አድማጮች፣ ባለፈው ሳምንት እንዳስተዋወቅናችሁ የኮሮና ቫይረስ ስርጭትን ለመግታት ከየቤታችን ሆነን ስናስተላልፍ የነበረውን ዝግጅታችንን በከፊል አጠናቀን በግማሽ ከስቱዲዮ ተመልሰናል። አሁን የምንገኘው ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ ስርጭት ስናስተላልፍ ቆይተናል። በነገራችን ላይ በዝግጅቶቻችን ላይ ያሏችሁን አስተያየት በስልክ ደውላችሁ መስጠት ከፈለጋችሁ ስልክ ቁጥራችንን እናስታውሳችሁ። 202-205-9942 የውስጥ መስመር 14 ብላችሁ በመደወል አስተያየቶቻችሁን አስቀምጡልን። 202-251-3505 የሚለው ደግሞ የዋትሳፕ ቁጥራችን ነው። በዚያ ተውልን። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ንጉሥ ታምሬ ስርጭቱን አቀናብሯል። ሰላም፣ በደህና ደሩ።